ተራዬ እኔ ነው ማለት ነው
ይመስለኛል።
እሺ ለጠየቅ
የፊዚክስን ሊቅ አልበርት አንስታይንን፣ የስነ ልቦና ጠቢቡን ሲግመንድ ፍሮይድን፣ እቁን ደራሲና የፍልስፍና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪን፣ እንዲሁም ሌላውን ስመጥሩ ብዕረኛ የአገሩ ልጅ ሊዮ ቶልስቶይን ምን አገናኛቸው?
ይህን ባጠር ደስ ይለኝ ነበር። ይሄ አሉላ ከበድ ያለ ጥያቄ ብቻ ሳይሆን መልሱም አሳሳች እንዲሆን የፈለክ ይመስለኛል።
ትክክል ነው። ሁለተኛውን ያልተጠየቀ ጥያቄ መልሰሃል።
እና ስንኛ አራት የዓለማችን እውቆች ምን አገናኛቸዋል ካንተ?
ዶክተር ዋልተ ንጉስ ዳርጌ ነው። ከተለያየ ጊዜና ስፍራ የሚወራረሱ ቢሆንም ጎልተው ከሚጠሩባቸው የተጠበቡባቸው የምርምር ሙያ መስኮች በአንድ ያመጣቸው
ግሩም ነው። በመግቢያችን የጠቀስከውን እንግዳችንን ማለት ነው። መሆኑን ዶክተር ዋልተ ንጉስ ዳርጌ ማን ነው? ካጠራርህ ወጣት መሆኑ ገብቶኛል። አንተ ያልነስና ነበው።
ልክ ነው አዲሱ፣ ያንተ ምክር የተቀበልክ ይመስላል። ወጣት ሆኖ የስነ ጽሁፍ ሰው መሆኑ
እንዴት አንተ አላልከውም? በአንተ ልምድ ልጅ
የስነ ጽሁፍ ሰው መሆኑ ነው ለወጣቶችም ቀረብ እንዲ ለማድረጉን የመረጥኩት። ዶክተር ዋልተ ንጉስ ዳርጌ ወጣት የምርምርና የስነ ጽሁፍ ሰው ነው። ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልብ ወለዱም ዓለም በርከት ያሉ መጽሐፍት ያበረከተ በወጉ ልንተዋወቀውም የሚገባው ወጣት ምሁር ነው።
በጣም እንጂ በርግጥም ልንተዋወቀው የሚገባ ወጣት ነው። በማስተዋወቅህ መቀጠል ትችላለህ አሉላ።
መልካም አዲሱ። አድማጮች የዛሬው ታዲያ በርግጥ ለትውውቅ ያህል ብቻ ነው። ስራዎቹን በጥቅል እንጠቃቅስና ውይይት ያጭራል ባልኩት በአንዱ ላይ እናተኩራለን። በርከት ያሉ መጽሐፍትን የጻፈው ከዛ አንጻር እንዲሁ በወፍ በረር የሚታይ አይደለም። ዛሬ ግን የትውውቁን ፕሮግራም እንጀምራለን። በሌሎች ፕሮግራሞችም የምንመለስባቸው ይሆናሉ።
መልካም
ዶክተር ዋልተ ንጉስ ዳርጌ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ። እኔም
እንደ ተረዳሁት በሙያም ሐሳብ ወለድ ስራዎችንም ጨምሮ በርካታ መጽሐፎችን ጽፈዋል። ወጣት ስለሆኑ ጸሐፊ ሲሆን አንዳንድ ጊዜ አንተ ብለን ቀረብ እናደርጋለን። አድማጮች በወጣትነት እድሜ ክልል ውስጥ መሆንህንም እንዲያዩ በምን መልኩ ላቅርበ?
አንተ ብንባባል ደስ ይለኛል። ተራርባል።
አመሰግናለሁ። ዶክተር ዋልተ ንጉስ የመጨረሻው መጽሐፍህ እጄ የገባው ሌላ የፍልስፍና መጽሐፍ እንዳለ ተረድቻለሁኝ። ኤርሚያስ የሚለውን መጽሐፍህን መመልከት እድል አግኝቻለሁ። ከዚህ ቀደም በ2005 እንደ አውሮፓውያን የዘመን አቆጣጠር በኢትዮጵያ የዘመን አቆጣጠር 1997 የተጻፈው መጽሐፍህ ሁሉም በእንግሊዝኛ ናቸው። በግርድፍ ትርጉሙ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍን ጨምሮ በርካታ መጽሐፍት ጽፈሃል። እስኪ መጨረሻው መጽሐፍ እንደርደር።
አሁን የመጨረሻ በጃንዋሪ 26 የተለቀቀው ኤርሚያስ የሚለው ልቦለድ መጽሐፍ ነው። የዛሬ አመት ደግሞ እንደዚሁ በጃንዋሪ 26 ይመስለኛል እሱም 2017 ዘ ሪዝን ፎር ላይፍ ነው የወጣው። ቅደም ተከተሉ ይሄን ይመስላል።
መልካም። እንግዲህ ከመጨረሻው እኔም እጅ ከገባውና በመጠኑም ቢሆን የማገላበጥ እድል ያገኘሁት ኤርሚያስን ነው። እስኪ ስለ መጨረሻው መጽሐፍህ ይዘት በመጠኑ እናስተዋውቅ። ስለ አንድ ወጣት አፍሪካዊ ተማሪ አውሮፓ ውስጥ የከፍተኛ ትምህርት በመከታተል ላይ ባለበት የሚገጥመውን ፈተና እናም ሌሎች ምናልባትም በተለየ አይን ሊታዩ የሚችሉ ሁኔታዎችን ይተርካል መጽሐፍ። እስኪ ንገረን የመጽሐፍን መቼትም ቀደም ብዬ እንደው በመንደርደሪያ የጠቀስኩትን ጨምረ።
መቼቱ ያው በዩሮፕ ነው፣ ሰሞንኛ ነው ማለት ኮንቴምፖራሪ። ዋናው ጭብጡ ምንድን ነው? ዓለም አቀፍ ተማሪዎች አገራቸውን፣ ቤተሰባቸውን፣ ጓደኞቻቸውን ለቀው ትምህርት ፍለጋ ይመጣሉ ከፍተኛ ዋጋ ከፍለው እና ይሄ የሚያስከፍለው ዋጋ በብቸኝነት ይተረጎማል። የቫልዩ ልዩነትን ማመቻቸትን ያጠቃልላል። ከቤተሰብ መራቁን፣ ባዕድ መሆኑን፣ ስር የለሽ መሆኑን፣ እነዚህ ነገሮች በሙሉ በቅጡ የሚፈትሽ መጽሐፍ ነው። ትምህርት ለስኬት ለጥሩ ኑሮ የሚከፈለው ዋጋ ፍትሐዊ ነው ወይ የሚለውን ነገር ለመመዘን እኔ ከራሴ ምን የተነሳሁት ከማውቃቸው ብዙ ኢትዮጵያውያኖች እና ዓለም አቀፍ ተማሪዎች ከማስተምራቸውም ተማሪዎች ህይወት በደንብ ያየሁትን እውነተኛ የሆነውን ግን በልብ ወለድ መልክ ያቀረብኩበት መጽሐፍ ነው።
ከዚያ ቀደም ምናልባትም ከብዙ ዓመታት በፊት የጻፍከው ጠቆም ያደረግኩት ሌላው ሐሳብ ወለድ መጽሐፍ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ ነው። እስኪ ስለሱም እንዲሁ በመጠኑ አስተዋውቀን።
ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ መቼቱ ቴፒ በምትባል ከተማ አካባቢ ባሮች ሸጡበት በነበረበት ዘመን የሆነውን የአንድ የንጉስና የቤተሰቦቹን ታሪክ የሚተርክ መጽሐፍ ነው። ራሴ ከኮሌጅ እንደተመረቅኩኝ አስተማሪ ሆኜ 5 ዓመት ኖሬበታለሁ ይህንን አካባቢና በዛ ጊዜ ስኖር ሂስቶሪካል ባክግራውንድ የዛ አካባቢ በጣም ሀብታም አካባቢ ነው። ከቴፒ ትንሽ ራቅ ስንል ዲማ ይባላል ወርቅ የሚወጣበት ቦታ። ቴፒ ራሱ ሚዛን ተፈሪ፣ ወደ ታች ደግሞ ስንወርድ ወደ እነ በዓሉ ግርማ ሀገር ወደ እነ መቱ በጣም ባለጸጋ የሆነ ታሪክ ያለው ሀገር ነው እና እሱም እንደዚሁ ዋጋን የሚፈትሽ ነው። መርሳቤል ትባላለች የንጉሱ ሴት ልጅ። የንጉሱ ጃንደረባው ደግሞ ድሮ በባርነት ተገዝቶ የመጣ ተሰልቦ ንጉሱን የሚያገለግል ሰው ነው እና እነዚህ ሁለቱም ሰዎች ስርዓቱን በጣም ከመጽሐፋቸው የተነሳ ጓደኞች ይሆናሉ እና መርሳቤል ያንን ሀገር ለቃ ለመሄድ ታስባለች። ስለነዚህ ስለ ሁለቱ ሰዎች የተጻፈ መጽሐፍ ነው።
በደምሳሳው ከስም እና እንዲሁም ከተቀላላ ይዘት ባሻገር ገፋ ያደረግን አይደለንም። የመጽሐፍትህን ይዘት ትረካዎችን ቀረብ አድርገን እናይበት ወይይት እንዳልኩት ይኖረናል። ዶክተር ዋልተን ጉስ ሌሎች 3 ያህል የቴክኒክ ወይም ሙያዊ መጽሐፍቶችንም ጽፈሃል። ከሌሎች ጋር ተባብረህ የጻፍካቸው መጽሐፎች እንዳሉ ተረድቻለሁ። እስኪ ንገረን ደግሞ በትዩ የሙያውንም መጽሐፍት ከመጻፍ አልበዘንክም፣ ይበልጥም የጥናትና ምርምር ስራዎች ለህትመት የበቁ መሆናቸውን ተመልክቻለሁ። እስኪ በዚህም ረገድ የሰራቸውን ስራዎች አስተዋውቀን።
ያጠናሁት ኤሌክትሪካል ኢንጂነሪንግ ነው። ባችለርስ ዲግሪ እና ማስተርስ ዲግሪ ነው ያስኩት። ፒኤችዲን ደግሞ የሰራሁት በኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ በኮምፒውተር ሳይንስ እና በኤሌክትሪካል ኢንጂነሪንግ ጠረፍ ላይ ያለ የምርምር ቦታ ነው እና አሁን ማስተምረው ድሬስደን ዩኒቨርሲቲ ኦፍ ቴክኖሎጂ በምትባል በጣም ቆንጆ ዩኒቨርሲቲ ውስጥ ነው። ከጀርመን ቶፕ 10 ከሚባሉት ምናልባት ቶፕ 6 ከሚባሉት ውስጥ የሚገባ
ከዋና ዋናዎቹ 6ቱ እያልከን ነው?
አዎ፣ ከዋና ዋናዎቹ በጣም ስም ካላቸው ዩኒቨርሲቲዎች ውስጥ የሚገባ ዩኒቨርሲቲ ነው እና እዛ ተባባሪ ፕሮፌሰር ሆኜ ነው የምሰራው። ያው ጀርመን ሀገር ምርምርንና ማስተማርን በተጓዳኝ ጎን ለጎን ይዞ የሚሄደው ስራ ነው። ምርምር ሳይሰሩ ማስተማር አይቻልም ጀርመን ሀገር እና ስለዚህ የምርምሩን ስራ በጣም ነው የምወደው። በጣም ያዝናናኛል። በዛም ደግሞ ተሳክቶልኛል ብዬ ነው የማምነው። በዚህ የተነሳ በተለይ በጣም የምወዳቸው ሁለቱ መጽሐፍቶች ናቸው። ስለ ሴንሰሮች ወይም በአማርኛ ምን እንደምላቸው አላውቅም። ስለ የኔ የምርምር ስራ የሚያተኩረው ሴንሰሮችን ዴቨሎፕ ማድረግ ነው። ልክ የሰው ልጅ በጣም ብዙ የሆኑ የስሜት ህዋሳቶች አሉት ከውስጥም ከውጭም በጣም ብዙ በብዙ ሺህ የሚቆጠሩ ሴንሰሮች አሉና እነዚህ ሴንሰሮች ከአካባቢያችን ጋር ተስማምተን እንድንኖር አካባቢያችንን እንድንቆጣጠርና ለአካባቢያችን ምላሽ እንድንሰጥ ያደርጉናል። ይህንን እየቀዳን ኮምፒውተሮችም እንደዛ አይነት ኢንተለጀንስ እንዲኖራቸው በጣም ብዙ ሴንሰሮችን እንተክልላቸዋለን። እነዚህ ሴንሰሮች ከአካባቢያቸው ብዙ ዳታዎችን ይሰበስባሉ። እነዚህ ዳታዎችን በተቻለ ፍጥነት ፕሮሰስ እናደርጋቸዋለን። ኮምፒውተሮች ከኮምፒውተሮች ጋር እንዲቀባበሏቸው እንዲለዋወጡ እናደርጋለን በጣም በፍጥነት። ስለዚህ ኔትወርኮች ያስፈልጉናል ለዛ። ዳታዎችን ማስቀመጥ ያስፈልገናል ለወደፊት መጠቀም። ስለዚህ ስቶሬጆች ያስፈልጉናል። እና ስራዎቼ በእነዚህ ላይ የሚያተኩሩ ስራዎች ናቸው። እና እነዚህ ሁለቱ የጻፍኳቸው መጽሐፍ የፋንዳሜንታልስ ኦፍ ዘ ሴንሰር ኔትወርክ እና ፕሪንስፕል ኦፍ ዩቢኩተስ ኮምፒውቲንግ የሚባሉት በዚህ ስራ ላይ የሚያጠነጥኑ ናቸው። አሁን ላለኝ ሬፑቴሽን ወይም እንደ ተመራማሪ ጥሩ መከበርን እንዳገኝ ረድቶኛል አብሬያቸው በምሰራቸው ሰዎች መካከል።
ግሩም ነው። በእርግጥም በሙያህ ገፍተህ ከፍ ባለ ደረጃ በምርምርና ጥናት እንዲሁም በመምህርነት በማገልገል ላይ ነህ። በድሬስደን የቴክኖሎጂ ዩኒቨርሲቲ በክፍሉ ኃላፊነትም በመስራት ላይ ነህና እስኪ ንገረን በሙያህ የዕለት ውሎህ ምን ይመስላል? እነኚህ ሁሉ መጽሐፍት የሙያም ከሙያም ውጪ ለመጽሐፍ ጊዜ ወስደሃልና እንደተረዳሁት ከዚህ ሌላ መጽሐፍም እየጻፍክ ነው። የምርምር ጥናት ወዲሁም ደግሞ ንባብና ስነ ጽሁፍ አለ፣ ሙያዊ ጽሁፎችም አሉ። ጊዜህ ምን ይመስላል? ቀንህ ምን ይመስላል?
አሁን እንግዲህ ዘ ሪዝን ፎር ላይፍ የሚለውን መጽሐፍ ስጽፍ እነዚህ 4 የታወቁ ሳይንቲስት እና ደራሲያን ስለ ህይወት ያሉትን ነገር ወይም የህይወት ትርጉም የህይወት አላማ ምንድን ነው የሚለውን ነገር ያጠናሁበት መጽሐፍ ነው እና ያለ ምክንያት አይደለም እሱን መጽሐፍ የጻፍኩት። ብዙ ዋጋ ያስከፈለኝ መጽሐፍ ነው። አሁን እኔ ባለሁበት ቦታ ላይ ሰከንድ በጣም ብዙ ዋጋ ያላት ነገር ናት። ሰዎች ስኬት በህይወታቸው እንዲኖር ከተፈለገ ለሰከንድ፣ ለደቂቃት እና ለሰዓታት ከፍተኛ ዋጋ መስጠት ይኖርባቸዋል። ለኔ እያንዳንዱ ሰከንድ አሁን በጣም ዋጋ አለው። ብዙ ዲሲፕሊን ያስፈልጋል። በህይወቴ ምን ደረስኩኝ? የት ነው የደረስኩት? ምንስ ቦታ መድረስ ፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅን ያስፈልጋል። እና ህይወትን መውደድ ያስፈልጋል። ህይወት በጣም ታላቅ ስጦታ ነው ላል ኒኮላይ ኦስትሮቭስኪ የሚባል ደራሲና አንዴ ብቻ ነው ደግሞ ምናገኛት። Man's greatest gift is life and he's given it but once ይላል። ትልቁ የሰው ልጅ ስጦታ ህይወት ምናገኛት ማንዴ ስለሆነ እኔ እንደዛ ሆኜ ነው የምኖረው። እና ለምትወደው ነገር ደግሞ ሁሉ በቂ ጊዜ ይኖራል።
ትበለጣለ
ሲዘና አይተህ እንደሆነ የምንወዳትን ስለ ፈልገን ነው ምናገኛት። አይበቃንም ብዙ ሰዓት አብረን ብናሳልፍ። እየተጠጋገምን ስንመጣ ግን መሰለቻቸት ይመጣልና ህይወትን ከወደድናት ደቂቃትና ሰከንዶች በጣም ብዙ ዋጋ ይኖራቸዋል።
ወደ ኋላ ላይ ላቆየው የፈለኩትን ዋናው መጽሐፍን ንካክተሃል። ምናልባትም በጽንሰ ሐሳብም ደረጃ ብዙዎችን በያሉበት ያላነበቡትን ጭምር ለማነጋገር የሚፈቅድ ይመስለኛል። The Reason for Life የህይወት ምክንያት የሚለው ግርድፍ ትርጉም ስሜት የሚሰጥ ከሆነ ቀደም አንድ ጊዜ ብቻ የምናገኛትን ህይወት መወደድ አለብን ባልከው መንፈስ ሌሎችም የራሳቸውን ህይወት የሚወዱና ለሚወዱት ደግሞ መኖር የሚፈልጉ ቀረብ አድርገው እንዲያስቡ የሚጋብዝ ይመስለኛል። አራት የፍልስፍና ሰዎች ነው የመረጥከው ዋልተ ንጉስ። እስኪ በመጽሐፍ ልታጎላ የፈለከውን ትልቅ ሐሳብ በመመልከት እንደርደር። ለዛሬው አጭር ውይይታችንም ትኩረት እንድንሰጠው የፈለኩት ርዕስ ነውና
ሰዎች እኛ ለራሳችን ለሰዎች ሰዎችም ለኛና ለራሳቸው የሚሰጡት ዋጋ እንደሚኖራቸው የህይወት ፍልስፍና ነው የሚወሰነው። ሰዎች አንብበውም ይሁን ሳያነቡም ይሁን አውቀውም ይሁን ሳያውቁት የህይወት ፍልስፍና አላቸው። በተለይ በጣም በተማሩ ሰዎች መካከል ስንኖር ለሚያደርጉት ነገር ከበስተጀርባ ምክንያት አለው። ለምሳሌ ቶልስቶይ ምን ይላል? ብዙ ጊዜ ለመውደድ ከተዘጋጀን በኋላ ነው የምንወደው እንጂ አንድ ነገር አሸንፎን አይደለም የምንወደው። መጀመሪያ መውደድ እንፈቅድና ከዛ የምንወደው ነገር እናገኛለን ይላል። እና በተለይ አብሬያቸው እዚህ አካባቢ በሚኖረው ሰዎች መካከል እነዚህ አራት ሰዎች ከፍተኛ ኢንፍሉዌንስ አላቸው። ብዙ ተጽዕኖ ያደረጉ ሰዎች ናቸው። አልበርት አንስታይን በጣም ታላቅ የሆነ የፊዚክስ ተመራማሪ ነበር። ፍሮይድ የስነ ልቦና ተመራማሪ ነበር። አሁን በተለይ እኔ አዲስ አበባ አላቅም እንጂ ወደ አሜሪካና ወደዚህ ወደ ዩሮፕ ብንመጣ በየቀኑ የምንጠቀምባቸው የሳይኮሎጂ ቃላቶች እንደ ኦብሴሽን፣ ፎቢያ፣ ፍሮዲያን ስሊፕ የሚባሉ ቃላቶች ፍሮይድ ነው የፈለሰፋቸው እና በጣም ትልቅ አስተዋጽኦ በተለይ የሰው ፍትወታዊ ህይወት ላይ ብዙ ስራ የሰራ ሰው ነው እና እሱ ብዙ ተጽዕኖ አለው። እና አብሬያቸው የምኖራቸውን ሰዎች በቅጡ ለማወቅ ከእነሱም ጋር ኢንቴግሬት አድርጌ እንድኖር የእነሱን ፊሎሶፊ ማወቅ አለብኝ ከሚል የተነሳ እነዚህን ሰዎች በደንብ በቅጡ ማወቅ ጀመርኩኝ። ከዛ የተነሳ ነው በተለይ አብሬያቸው ከምኖራቸው ተመራማሪዎች እና ተማሪዎች ጋር ስለ ህይወት ነገር ብዙ እናወራለን እና አንዳንዶቹ እንደነገርኩ ባያውቁትም የራሳቸው ፊሎሶፊ ያላቸው ድርጊቶቻቸውና ባህሪዎቻቸውን የሚቀርጹ፣ አንዳንዶቹ አውቀው ተመራምረው ትምህርት ቤትም ተምረው በተለይ አሁን ጀርመኖች ብዙ ፊሎሶፊ ያላቸው እና ያለ ፊሎሶፊ አይኖሩም። ስለዚህ እነዚህን ነገሮች በቅጡ ለማወቅ ብዬ የተመራመርኩበት መጽሐፍ ነው። ከተመራመርኩበት በኋላ ሌሎችም እንዲያውቁት ስለፈለግኩኝ ነው የጻፍኩት።
ግሩም እንዳልኩት ዶክተር ዋልተ ንጉስ፣ ይሄ ገፋ አድርገን እንድንወያይበት የምፈቅደው ርዕስ ነው። አራት በራሳቸው በተጠበቡባቸው መስኮች ገፍተው ሄዱ። ይበልጥም በዓለም ዙሪያ የሚታወቁ በተለያየ ጊዜያትና የተለያየ ቦታ ይኖሩ አልበርት አንስታይን፣ ሲግመንድ ፍሮይድን፣ የስነ ልቦና አዋቂውን፣ ምናልባትም ብዙ ዘመናት ወደ ኋላ የሚወስደንን ሩሲያውያኑን ፎይዶር ዶስቶቭስኪ እና ሊዮ ቶልስቶይን ምን አገናኛቸው ስንል በመግቢያችን ከባልደረባዬ አዲሱ ጋር እንነጋገራለን። እነኚህ አራት ሰዎች በየራሳቸው እንድትፈልግ፣ እንድታጠና፣ እንድትጠይቅ የሚያደርጉ በቂ የምርምርና የጥበብ ስራዎች እንዳላቸው፣ አንተ የምርምር ሰውም ነህና በስነ ጽሁፉ መስክ የተለዩ ስራዎችን ያበረከቱ ደራሲያን፣ በብዙ ቋንቋዎች ስራዎቻቸው የተተረጎሙ ናቸው። ነገር ግን ለምን አራቱ? ምን ድንገት አንድ ጋር አመጣቸው? እስኪ ንገረን። ያንተ ነው
የኔ ሐሳብ ምንድነው? በጣም የተለያየ ስለሆነ ነው የህይወት ፍልስፍናቸው። ለምሳሌ ሲግመንድ ፍሮይድ በህይወት ትርጉም አላት ብሎ አያምንም። በቃ ህይወት አጋጣሚ ናት ብሎ ነው የሚያምነው። አልበርት አንስታይን ደግሞ አይደለም፣ እግዚአብሔር ነው ምድርን ወይንም ዩኒቨርስን የሰራው፣ ግን በዩኒቨርስ ውስጥ ጣልቃ አይገባም። እሱ ፍጹም የሆኑ ወይንም በራሳቸው የተሟሉ ህግጋትን አንዴ መስርቷል። ስለዚህ በሰውም ውስጥ ይሁን ከሰውም ውጭ ያሉ ነገሮች በሙሉ የሚደረጉት ለነዚህ ህግጋት ተገዥነት ነው። ስለዚህ እግዚአብሔር ጣልቃ ይገባም ብሎ ያምናል። ቶልስቶይ ደግሞ እግዚአብሔር ጣልቃ ይገባል ፐርሰናል ነው፣ ሰዎች ጋር ግንኙነት እንዲኖረው ይፈልጋል።
ቀጥታ ነው ግንኙነቱ።
አዎ። ነገር ግን ለሰዎች ደግሞ በጎ ህሊናን ሰጥቷቸዋል፣ አቅምም ሰጥቷቸዋል ፈቃዱን እንዲመረምሩና እንዲያውቁት አቅም ስለሰጣቸው በሌላ መልኩ ደግሞ ጣልቃ ይገባም ብሎ ያምናል። ለምሳሌ ተአምራትን አይቀበልም እሱ። በቃ እግዚአብሔር ለሰዎች በቂ ፋካልቲ ስለሰጣቸው በዛ እግዚአብሔርን ሰዎች ማወቅ ይችላሉ። ዶስቶየቭስኪ ደግሞ በፍቅር ያምናል። እግዚአብሔር የፍቅር አምላክ ነው። እግዚአብሔር አለ የፍቅር አምላክ ነው። ሰዎችንም ደግሞ የፈጠረው ከእሱ ጋር ህብረት እንዲኖራቸው ነው። የዚህ ደግሞ ማስረጃው ለሰዎች ነጻነትን መስጠቱ ነው። ያለ ነጻነት ፍቅር ሊኖር አይችልም ብሎ ያምናል። እና እነዚህ በጣም የተራራቁ ፊሎሶፊዎች ስለሆኑ ነው እያመሳከርኩኝ የት ቦታ ነው የሚስማሙት፣ የት ቦታ ነው የሚቃረኑት፣ የት ቦታ ደግሞ ከራሳቸው ጋር ይስማማሉ፣ የት ቦታ ከራሳቸው ጋር ይቃረሳሉ የሚለውን ነገር ነው መጽሐፉ የሚያስ
የዘመናቸውን ያህል በእርግጥም የተራራቀ የፍልስፍና ዘይቤ ይከተሉ የነበሩ አራት ቱባ የምርምርና የጥናት ሰዎች፣ የሳይንስና የፍልስፍና ሰዎች፣ የስነ ጽሁፍ ሰዎችን ነው በአንድ መጽሐፍ ጠቅለህ ያመጣኸው። በእርግጥም እንድናነበው የሚያጓጓው መጽሐፍ ነው። እጅ ያልገባም እንድደርስ አንብቤ ገፋ አድርገን ዝርዝሩ ላይ እንሄዳለን። ከወዲሁ ከአድማጮች ጋር የምንተወው አንድ ሀሳብ ብንመዝ ስለ ህይወት ነውና የጠየቅከው በእነኚህ እውቅ የፍልስፍና ሰዎችም ጥያቄዎች ስለ ህይወት የተጠየቁና የተመለሱ ነገር ግን አንድ ያልሆኑ መልሶችን ነው ያየኸውና ይህም መጽሐፍ ካነበቡ በኋላ ሰዎች ሌሎች ጥያቄዎችን የሚያመነጩበት ነው የሚሆነው? የራሳቸውን ጥያቄ የሚመልሱበት ነው ወይስ ጥያቄ ወልዶ የሚቀጥል ሂደት ነው የሚታየው? ያነበበ ሰው በጨረፍታም ቢሆን ምን ይጠብቅ?
ያነበበው ሰው በጣም የሚገርመው ነገር ሶስቱ አልበርት አንስታይን፣ ቶልስቶይ እና ዶስቶየቭስኪ የሚስማሙት በመጽሐፍ ቅዱስ ሴንትራል መልእክት ላይ ነው። እግዚአብሔርን በፍጹም ልብህ ውደደው፣ ባልንጀራን ደግሞ እንደ ራስህ ውደድ የሚለውን ነገር ሶስቱም ይስማሙበታል። ስለ እግዚአብሔር የተለያየ ፊሎሶፊ ኖሯቸው፣ ፍሮይድ ያው እንደነገርኩ እግዚአብሔር የለም ስለዚህ መውደድ አይቻልም ብሎ ነው የሚያምነው፣ ህይወትም ትርጉም የላትም፣ ሰዎች ሁለት ደመነፍሳዊ ፍላጎቶችን ለማርካት ነው የተፈጠሩት ብሎ ስለሚያምን ከእነዚህ ሰዎች ጋር አይስማማም። ግን መጽሐፉም ራሱ በጣም በቅጡ ደግሞ ፍሮይድ ራሱ ከራሱ ጋር የሚጣረስባቸውን ቦታዎች እያነሳ መሰረታዊ ሀሳቡ ከመጽሐፍ ቅዱስ ብዙም እንደማይርቅ ለማሳየት ይሞክራል። እና መጽሐፉ የሚመልሳቸው ነገሮች አሉ። ግን እኔ ደግሞ ለመመለስ ብዬ ሳይሆን ሰዎች ደግሞ እንዲጠይቁ ለማበረታታት ወይንም ፕሮቮክ ለማድረግ ነው የጻፍኩት። እና ይሄ መጽሐፍ ያነበቡ ሰዎች ጥያቄ እንደሚጠይቁ እንደውም በጣም እንደሚጠሙና ሌላ መጽሐፍ የበለጡ ታላላቅ መጽሐፎችን ለማንበብ እንደሚነሳሱ ነው ተስፋዬ። አላማዬም እሱ ነው።
መኮርኮር ነው አላማዬ ነው ያልከው፣ ግሩም ነው። የበለጠ እንድንረዳ ይጋብዛልና መኮርኮርን የመሰለ ሌላ ጥያቄ መቆስቆስን የመሰለ መልካም ነገር የለም። ዶክተር ዋልተ ንጉስ፣ ለዛሬ ይችን ምጥን ውይይታችን የምንቋጭበት ምናልባትም ለራስ የምጠይቀው የሚመስለኝን የብዙዎቻችንም ጥያቄ የሚሆን በአንድ እግርህ ጠጠር ያለ ሳይንስ ውስጥ ነው ያለኸው፣ የኮምፒውተር ሳይንስን የኤሌክትሪክ ምህንድስና የትምህርት የጥናት ምርምርህም መሰረቶች ናቸውና በሌላ በኩል ወደ ሀሳብ የሚያዘነብለውንም ዓለም በስነ ጽሁፍ ስራዎች ጭምር ትጎበኛለህና ሳይንሱ የሚመረመር የሚፈተሽና ማለቂያ ያለው ለጊዜውም ቢሆን የሚታወቅ መልስ ይጠይቃል። በወዲኛው በኩል ግን የግድ የተቋጨ መልስ የለምና አሁን በዚህ በመጨረሻው ባነሳነው መጽሐፍ በ2016 በተጻፈው መጽሐፍ እነኚህን ጠቢባን እይታዎች በጋበዝክበት መጽሐፍ ውስጥም እንደሚነሳው የግድ የሚረጋገጥ ነገር ለሁሉም የለም። የህይወት ነገር ደግሞ የምናውቀው መጨረሻም የለምና እንዴት ነው እንደ ሳይንስ ሰው ሁለቱን የምታስታርቀው? እንዴት ነው ከራስ ጋር የምታዛምደው?
አሁን በጣም ታላላቅ የተባሉትን ሳይንቲስቶች ብታያቸው እነዚህ ሁለት ነገሮች ማዛመድ የቻሉ ሰዎች ናቸው። ፍሮይድን ብታየው በጣም ብዙ መጽሐፍ ያነባል። በግሪክ ማይቶሎጂ በጣም ፍቅር የያዘው ሰው ነው። እንደውም ኦዲፐስ ኮምፕሌክስ የሚለውን ቲዮሪውን ያመጣው ኦዲፐስ ዘኪን ከሚለው የግሪክ መጽሐፍ ነው።
ሚቶች ብለሃል፣ ተረቶችን፣ ትውፊቶችን፣ የሚነገሩ ታሪኮችን እየጠቀስክ ነው።
አዎ ትክክል። እና ብዙ ሳይንቲስቶችን አሁን እነ ፓስካልን ብታየው ኒውተን በጣም የሚያስገርም የመጽሐፍ ቅዱስ እውቀት ነበረው። ሰር አይዛክ ኒውተን አልበርት አንስታይን ብዙ ያነባልና በጣም ይስማማሉ። የሳይንስ ትልቁ ችግር ምንድነው? እዚህ በጣም ደቃቅ የሆነ ችግር ላይ ነው ብዙ ጊዜያችንን የምናጠፋውና ከዛው ስመውጣት ካልቻልን እሱ ብቻ ዓለም ይሆንና ከሰውም ከህይወትም ከጊዜም እንጣላለን። ስለዚህ ራሳችንን አስገድደን መውጣት መቻል አለብን። ምክንያቱም ያቺ የኛ ስራ ዓለም አይደለችም በራሷ። ወደ ስፍናው ዓለም ወይንም ወደ ስነ ጽሑፉ ደግሞ ስትመጣ ከገሃዱ ዓለም ጋር ካልተነካካ ሐሳብ ብቻ ይሆናል። ማንንም የማያጠግን ማንንም እና ይስማማሉ ለማለት ነው። ሳይንስና ስነ ጽሑፍ ወይንም ሳይንስና ፍልስፍና አዛምዶ ይዟቸው ለሄደ ሰው እንደውም ለህይወት በጣም ጥሩ ጣዕም ይሰጣሉ፣ ጥሩ ትርጉም ይሰጣሉ ወይንም አቅጣጫ ይሰጣሉ።
ግሩም ዶክተር ዋልተ ንጉስ ዳርጌ፣ በርከት ካሉት መጽሐፎች ባለፈው አመት ጥር ወር ላይ የታተመውን መጽሐፍህን ገፋ አድርገን የሚኮረኩር እንዲሆን ብለሃል። በእርግጥም የሚኮረኩር ምናልባትም አድማጮቻችን ለማንበብ እድሉ ካላቸው የሚያጓጓ ይመስለኛል። ሌሎች መጽሐፎችንም በተለይ በልብ ወለዱ ጎራ የሚፈረጁትና የዚህንም መጽሐፍ ይዘት ከመረመርን በኋላ ለሰፊ ውይይት መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለትውውቅ ያህል ባነሳሳናቸው ጭብጦች ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ። እኔም አመሰግናለሁ።